አድማጮቻችን ሁለተኛው ክፍል መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል በገነነ መኩሪያ የተደረሰውን የሃፓና ስፖርት እውነተኛ ታሪክ ሁለተኛ መጽሐፍ ክፍል 18 እና የመጨረሻውን አሰምተን የዛሬ ጠቅላላ ዝግጅታችን ፍጻሜ ይሆናል።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍን የምንተርክበት ነው።
ኢህአፓና ስፖርት እውነተኛ ታሪክ በገነነ መኩሪያ 2007 ዓመተ ምህረት ሁለተኛ መጽሐፍ ክፍል 18 ጀማሉ ገንዘብ ይዞ እየሄደ ሳለ አንተነህ ዝርፊያ እንደሆነ አውቋል። አንተነህ ጀማሉን ሊከተለው ፈልጎ ነበር፣ ግን መሳሪያውን ስላየ ሐሳቡን ቀየረ። አንተነህ ወዲያው ባንኩ እየተዘረፈ መሆኑን ተረዳ። ቤቱ ከባንኩ ፊት ለፊት በቀጭኗ መንገድ ትንሽ ወደ ውስጥ ያስገባል። የሚኖረው ከአባቱ ጋር ነው። ከአሳ ነው በቅርቡ የመጡት። አባትየው በጧት ነው ከቤት ይወጡት። እሱም አስቤዛ ሊገዛ ወደ ገበያ ሊሄድ ነው። መንገድ ሊጀምር ሲዘጋጅ አሁን የተፈጠረውን ነገር ተመለከተ። ተመልክቶ ዝም አላለም። ወደ ገበያ መሄዱን ትቶ አባቱ ያስቀመጡትን ዕቃ ይዞ ከቤት ወጣ። ሽጉጥ ነው። ችግር ቢፈጠር ራስን መጠበቂያ በሚል ያስቀመጡትን መሳሪያ ይዞ ከተፍ አለ። ወደ ባንኩም አመራ። መጀመሪያ አስፋልቱ ዳር ሆኖ ድርጊቱን መከታተል ጀመረ። ጥፊያና ሩጫ አለ። አንድ ሰው የታሰረ ብር በጨርቅ ውስጥ ተሸክሞ ይዞ ሲወጣ ያያል። ሰውየው በመጣደፉ ብሩ በሩ ላይ ወድቆበት እንደገና አንስቶ አስፋልቱን ተሻግሮ መሮጥ ጀመረ። አንተነህ ሰውየውን ተከትሎ መንደር ውስጥ ገባ። ሰውየው አንተነህን አላየውም። ብዙም ሳይርቅ ሽጉጡን አቀባብሎ ቁም አለው። እኔ? አዎ አንተ። ለምን? የፖሊስ ደህንነት ነኝ። ምን? እጅ ላይ ያለውን ዕቃ መሬት አስቀምጥ። የታሸገ ደብተር ነው። ደብተር እንደሆነ አውቄያለሁ፣ ብቻ መሬት አስቀምጥ። ሰውየው እንደተባለው ደብተር ተብየውን መሬት አስቀመጠው። አንተነህ ትዕዛዝ ሰጠ። ወደ ቀኝ ታጠፍ አለው። የት? ቀበሌ። እና እዚያ ሄደን ደብተሩን ከየት እንዳመጣ? ሳይጨርስ ሱቅ አለኝ። ምን ታደርገዋለህ? ለመሸጥ ነው። አሁን ወደ ቀበሌ ተራመድ። ደግሞ ምናልክ ፊትህን ወደ እኔ ካዞርክ አናትህን በዚህ ሽጉጥ። ሰውየውም እጁን ወደ ላይ እንዳደረገ ወደ ኋላ ሳይ እንደተባለው ያደርግና ይሄዳል። ወደ ቀኝ ታጠፈ። ቀበሌው የት እንደሆነ አላወቀም። ደግሞ በዚህ ጉዳይ መያዝ የለበትም። ከተማ ውስጥ በርቀት ተኩስ ተጀምሯል። ወደ ተባለበት ቦታ ሄደ። እዚያ አካባቢ ቀበሌ አልነበረም። ሰውየው የመጣኝ ጣብሎ ላለመያዝ ሸመጠጠ። አንተንም አልተከተለውም። ሰውየውም አመለጠ። እቃውን አስቀምጥ ባለው ጊዜ ፊታቸው በደንብ ተያይተዋል። ሰውየው ፊቱን ሳያዞር ገና ወደ ቀኝ እንደታጠፈ አንተነህ አልተከተለውም። አንተነህ ወዲያውኑ ሮጦ ወደ ቤቱ ተመለሰ። በጨርቅ ውስጥ ያለውን ገንዘብ ከፍቶ አየው። ብዙ ባለመቶ ብር ነው። ተጨማሪ ጨርቅና ላስቲክ አምጥቶ በደንብ ተቀደለና ቆፍሮ ከዛፉ ጎን ባለው ቦታ ቀበረው። ላዩ ላይ ድንጋይ ጫነበት። ብዙ ጊዜ ቤት አይውልም ነበር። አሁን ግን ከሰፈር አይርቅም። ቤቱ እንግዳ ሲገባ ወደ ጓሮ እንዳይሄድ ይቆጣጠራል። ምሽት ላይ ውሻ ከጮኸ ቶሎ ይወጣል። ገንዘቡ ጤና አሳጥቶታል። ሰውየው ፖሊስ ይዞበት እንዳይመጣ ተግቷል። ብሩን ቤት ያላስቀመጠው ድንገት ፍተሻ ከተደረገ እንዳይገኝ ነው። ሁሉም ነገር በሂደት ሰላም ሆነ። ገንዘቡን ምን እንደሚያደርግ በየጊዜው ያሰላል። አባቱ ለአስቤዛ ከሚሰጡት ጥቂት ገንዘብ ይልቅ ምንም የለውም። ሻይ ቤት ፓስቴ ለመብላት እንኳ ይቸግረዋል። አሁን ያገኘው ብር ብዙ ስለሆነ ግራ ገብቶታል። ከተወሰነ ወራት በኋላ ሶስት የሚሆኑ ሰዎች አንድ ግቢ በር ላይ ቆመው ሲያንኳኩ አንተነህ መጣና ከፈተላቸው። ጤና ይስጥልኝ አሉት። ጤና ይስጥልኝ፣ ምን ፈለጋችሁ? አንተን ፈልገን ነው። እኔን? አዎ አንተን። ለምን? ታውቀኛለህ አይደል? አለው አንደኛው። አላውቅህም። በደንብ ካየኸኝ ታውቀኛለህ። ያለ ዛሬ አይቼህም አላውቅ። አንተነህ ሰውየውን በደንብ አውቆታል። ነገር ግን እንዳላወቀ ለመሆን እየፈለገ ነው። የሰውየው ፊት ላይ ቁጣ ይነበብበታል። በድጋሚ ጠየቀው። ባለፈው ተገናኝተን ነበር አይደል? አለው። ከኔ ጋር? አዎ ካንተ ጋር። የት? መንደር ውስጥ። የትኛው መንደር? በዚያኛው አቋራጭ። አይ አላስታውስም። እኔ ግን አስታውሳለሁ። እኔ አላስታውስማ። እርግጠኛ ነህ አታስታውሰኝም? ተሳስተህ ይሆናል እንጂ አላውቅህም። ግለሰቡ በዚያን ጊዜ ከባንክ ብር ይዞ የወጣው ሰው ነው። አንተነህ ቤቱ እዚህ አካባቢ እንደሆነ አውቋል። ስለሱ ካጣራ በኋላ በቅርብ ጊዜ ከሌላ ከተማ የመጣና ከአባቱ ጋር እንደሚኖር አረጋገጠ። ፖሊስም እንዳልሆነ ደህንነትም እንዳልነበረ መረጃ ሰብስቧል። አንተነህ ብሩን በዘዴ እንደነጠቀው ሰውየው ግንዛቤ አግኝቷል። በኋላም ጓደኞቹን ይዞ መጥቶ አንተነህን ማፋጠጥ ጀመረ። እሱ ግን ሰውየውን እንደማያውቀው ነገረው። ብዙ ከተከራከሩ በኋላ ሊግባቡ አልቻሉም። ሰውየው በዋዛ የሚለቀው አልሆነም። በሌላ ቀን ተመልሶ መጣ። አባትየውን ማነጋገር ፈለገ። ወደ ውስጥ ከገቡ በኋላ ከአባትየው ጋር መወያየት ጀመሩ። አንተነህ ቤት ውስጥ አልነበረም። አባትየውም ሰዎቹን ለምንድን ነው የፈለጋችሁኝ አሉ። ከልጆ ጋር አንድ ጉዳይ አለን። ታዲያ ከሱ ጋር ለምን አትጨርሱም? እርሶም ማወቅ ያለበት ጉዳይ ስላለ ነው። ታዲያ ምንድን ነው ጉዳዩ? ልጆ ገንዘብ ወስዶብናል። እንዴት ወሰደባችሁ? ቀምቶን። ልጄን ዘራፊ ነው እያላችሁት ነው? እሱ ቢነግሮት ይሻላል። ለመሆኑ ስንት ብር ቢጠፋችሁ ነው እዚህ ድረስ የመጣችሁት? የተወሰነ 100 ብር ነው? እንደዚያ እንኳን አይደለም። 50 ብር ነው? ያንተን አባት ልጃቸውን ከጎረቤት አስጠሩት። እሱም ወደ ሳሎኑ እንደዘለቀ ግራ በተጋባ መልክ ሰዎችን ያየ ነው። አባትየው እነዚህን ሰዎች ታውቃቸው አለ አሉት። አላውቃቸው። ታዲያ እንዴት እዚህ መጡ? ባለፈውም እንደማላቃቸው ነግሬያቸው ነበር። አባትየው ወደ ሰዎቹ አዩና እኔ ልጄን አውቀዋለሁ። እንኳን ገንዘብ ሊቀማ ቀርቶ ውሸትም ሲናገር ሰምቼ አላውቅም። ገንዘብ ሰው ቀምቷችሁ ሊሆን ይችላል። የቀማችሁ ሰው ከልጄ በመልክ ተመሳስሎባችሁ የመጣችሁ መሰለኝ አሏቸው። ሰዎቹ ግን ሙሉ በሙሉ እርግጠኛ እንደሆኑ ነገሯቸው። አባትየውም ማስረጃ ካላችሁ ክሰሱ አሏቸው። ሰዎቹ መክሰስ አይችሉም፣ ምክንያቱም የሚወዛገቡት በተሰረቀ ብር ነው። አንተነህም ሰዎቹ ወደ ክስ እንደማይሄዱ አውቋል። ስለዚህ ነገሩን ከሰዎቹ ብቻ ሳይሆን ከአባቱም መደበቅ ነበረበት። ለአባትየው ግን ቆይቶ ለመንገር ወሰነ። ሰውየውም ቢሆን ልክሰስ ቢል ከባንክ ገንዘቡን መስረቁ ከታወቀ ሌላ ጣጣ ውስጥ ይገባል። ስለዚህ ሌላ ዘዴ መፈለግ አለባቸው። ሰዎቹ ሊለቁት አልቻሉም። ሌላ ቀን ተመልሰው መጡ። ሰውየው አንተነህን አገኘውና ጠንከር ብሎ ጠየቀው። ገንዘቡን ብትሰጠኝ አይሻልም አለው። የምን ገንዘብ? ብዙ ባንነጋገር ይሻላል። ምን ማለትህ ነው? መሞት ትፈልጋለህ? ለምን ነው የምሞተው? ገንዘቡን መውሰድህ እኔ እናንተ ብቻ ነን የምናውቀው። እና መሳሪያ ገዝቻለሁ። ለምን? ለአንተ ስል። ሰውየውም መሳሪያውን አሳይቶት ከሶስት ቀን በኋላ እንገናኝ ብሎት ሄደ። በተባለው ቀን ተመልሶ መጣ። አሁን ሁሉንም ነገር መነጋገር ይፈልጋል። ሰውየው ለአንተነህ ምን አሰብ አለው። አንተነህ መነጋገር እንችላለን አለ። እኔ ምንም መነጋገር አልፈልግም። ለምን? ከሞትና ከገንዘቡ ምረጥ። አንተነህ ገንዘቡን መውሰዱን አመነ። ነገር ግን በጉዳዩ ላይ መነጋገር ስላለባቸው ጓደኞችን ሸኛቸው አለው። ልጁም ጓደኞቹን ሌላ ቦታ እንዲጠብቁት ነገራቸው። እነሱ ከሄዱ በኋላ መነጋገር ጀመሩ። ዋናዎቹ የኢሃፓ አባላት ገንዘብ ከባንክ ይዘው ከወጡ በኋላ ነበር ሰውየው የገባው። እዚያ የነበረውን የተረፈውን ብር ነው የወሰደው። በዚህ ጉዳይ ላይ ጥቂት ካወሩ በኋላ ሰውየው ወደ ጥያቄ የገባ፣ ገንዘቡ የት ነው ያለው አለው። ሩቅ ቦታ ነው ያለው አለ አንተነህ። ሩቅ የት? ከከተማ ውጭ። ሂድና አምጣው አለ ሰውየው። ሁሉንም እኮ አልሰጥህም። ምን ያህል ነው የምትሰጠኝ? 10,000 ትንሽ ነው። ሰውየው ጎኑን እየነካ ሽጉጡን መደባበስ ጀመረ። መፍትሄው መሳሪያ መሆኑን አምኖበታል። ከአንተነህ ጋር ክርክር አልፈለገም። ጠበቅ ብሎ ማስፈራራት ነው ብሎ አምኗል። ሰውየው ስንት ነው ያኔ ቀማኸኝ አለው። 10,000 10,000 አይደለም። የዚያን ቀን በከረጢቱ ውስጥ ያስከው ስንት እንደሆነ ታውቃለህ? ብዙ ነው። ብዙ ስንት? 100,000 ነው። ቆጥረው አለ መሆኑ? እሽጉን አውቀዋለሁ። 20,000 ነው ያስከው። እንደዚያማ አይሆንም። ባለ 100 እኮ ነው። ባለ 100 አይደለም፣ ባለ 10 እና ባለ 5 ብር ነው። ባለ 5 ሳይሆን ባለ 100 ነው ያስኩት። እንዴት አወቅ? አንተ ጨርቁን ከፍተህ ብሩን አይተኸዋል? ከፍቼ ባልመለከትም ባለ 100 ብር እንደሆነ አጣርቻለሁ። በምን አጣራ? ይሄ ጉዳይ አንተን አይመለከትም። አንተንና ሰውየው ሊስማሙ አልቻሉም። ከ10,000 በላይ እንደማይሰጠው ነገረው። ሰውየው ግን ከፍቶ ሳያየው ጨርቁ ውስጥ ያለው ባለ 100 ኖቶች መሆኑን እንዴት አወቀ? አንተነህ በኋላ ሲያጣራ የሰውየው ወንድም ባንክ ቤት ይሰራል። መረጃውን እሱ ሰጥቶታል ብሎ ይገምታል። ወይም የወንድምየው እጅ ዝርፊያ ውስጥ ይኖርበታል። ሁለቱ ባለመስማማታቸው ተለያዩ። አንድ ቀን አንተነህ ክፍለ ሀገር ሄዶ ሁለት ቀን ቆየና ተመልሶ መጣ። ወደ ቤቱ በማታ እየሄደ እያለ በጥይት እግሩን ይመቱታል። ጉዳትም ደረሰበት። ከሁለት ሳምንት በኋላ ቤቱ ስልክ ተደወለ። ሰውየው ነው። ይሄ የመጀመሪያ እርምጃ ነው። ከዚህ በኋላ ሞት ነው የሚጠብቅህ አለው። አንተነህ ጉዳዩን ለአባቱ መንገር ፈለገና እንዲህ አላቸው። ባለፈው የመጡትን ሰዎች አስተዋወስካቸው አለ። አዎ ሰዎቹ ያሉት ነገር ትክክል ነበር አለ አንተነ። ቀምታቸዋል እንዴ? አይ ቀምጥቼ አይደለም። እና ምን አርገ? አሉ አባቱ እየተገረሙ። የባንኩ ዝርፊያ ቀን ታስታውሳለህ? ዝርፊያው ውስጥ ነበርኩበት እንዳትለኝ። አይ እንደሱ አይደለም። ታዲያ ምንድነው? ሰዎቹ ናቸው ዘራፊዎች። ታዲያ አንተ ምንድነህ? አንደኛው ዘርፎ ሲሄድ አስጣልኩት። የት? እዚሁ ሰፈር። ከዚያስ ገንዘቡን ምን አረከው? ደበቅኩት። ለፖሊስ ለምን አላስረከብክም? ፈራው። ለምን? ሌባው ስላልተያዘ እኔን ዘራፊ ነህ ብለው ሊይዙኝ ይችላሉ ብዬ ነው። አንተነህ ታሪኩንም ጭምር ዘርዝሮ ነገራቸው። ብሩ ያለበትንም ቦታ ቆፍሮ አሳያቸው። ገንዘቡ 100,000 ብር ነው። አንተነህ ከአባቱ ጋር ከተነጋገረ በኋላ ሰውየውን ቀጠረው። ገንዘቡ በርግጥ 100,000 ብር ነው። እኔ አንተን እንዳስጣልኩህ አንድ ሰውዬ እያየኝ ነበር። እሱም ነገሩን ስለተረዳ ለፖሊስ ከምንሰጥ ሁለታችን እኩል ተካፈል ነው። 50,000 ብር ቀረኝ። 10,000 ብሩን ደግሞ ለጓደኛዬ ሰጥቻለሁ። አሁን እኔ እጅ ያለው 40,000 ብር ነው። ይሄን እኩል እንካፈለው። በዚህ ከተስማማን 20,000 ብር ልስጥህ አለው። ሰውየው ነገሩን ባያምንም ሊሆን ይችላል ብሎ ገንበተ። በመጨረሻም 25,000 ብር እንዲሰጠው ተስማሙና ነገሩ በዚህ ተቋጨ። ከብዙ ጊዜ በኋላ አንተነህና አባቱ ከተማውን ለቀው ወጡ። አንተነህ አልፎ አልፎ ወደ ሻሸመኔ ይመላለሳል። ይህን ነገር ለጀማሉ አጫወተው። ጀማሉም በዚያን ቀን ምን እንደተፈጠረ ለአንተነህ በዝርዝር አስረዳው። ጀማሉ የተያዘው ቤቱ ውስጥ ነው። ገንዘቡን ካስያዙት በኋላ ከአራዳ መስጊድ እስከ ከተማው ፖሊስ ጣቢያ ህዝብ እንደተሰበሰበ በድል አድራጊነት ይዘውት ሄዱ። ጀማሉ ምንም አልመሰለውም። ተራ ሌብነት አልነበረም። ድርጊቱን የፈጸመው ለግሉ ሳይሆን ለድርጅቱ ነበር። አብዛኛዎቹ ክለቦች ኢህአፓ ያቋቋማቸው ናቸው በሚል ተመልሰው ያለመንሰራራታቸው ብቻ ሳይሆን ስማቸውም እንዳይነሳ ተደረገ። በሐዋሳ ዝነኛ የነበረው የሐይቅ ቡድንም ተጫዋቾቹ ታሰሩ፣ አንዳንዶቹ ተገደሉ፣ ሌሎች አገር ጥለው ጠፉ። ከዚያ በኋላ ሐይቅ ሲባል አሳ ያለበት ወንዝ ብቻ ነው ያለው። የባንኩ ኦፕሬሽን የሻሸመኔን ስፖርት ጥርግርግ አርጎ በላው። ምናልባት ዘበኛው ባያመልጥ ኑሮ ያለምንም ኮሽታ ኦፕሬሽኑ ይጠናቀቅ ነበር። ኦፕሬሽኑ በሰላም ቢጠናቀቅ ብሩን ማን እንደወሰደውም አይታወቅም ነበር። ሰውም አይሞትም። ነገሩ ካልታወቀ ተጫዋቾቹም አይያዙም፣ አይገደሉም፣ አይሸሹም፣ ክለቦቹም አይፈርሱም። ግን ሁሉም ነገር እንዳልነበረ ሆነ። ሻሸመኔ አልፎ ሐዋሳና ይርጋለም የነበሩ ቡድኖች አንዳንዶቹ በኦፕሬሽኑ ላይ በመሳተፋቸው ከኢህአፓ ጋር በተያያዘ ፈረሱ። በተለይ ሐይቅና ትራንስፖርት የሚያስቆጩ ነበሩ። ከዚያ በኋላ የመጡ ቡድኖች ፉክክራቸው ቀዝቃዛና የማይስብ ነበር። ከዚያ በኋላ የመጡ ቡድኖች ፉክክራቸው ቀዝቃዛና የማይስብ ነበር። አሁንም በሻሸመኔ በነገሞራው ጊዜ የነበረውን የቡድኖችን ፉክክርና የተጫዋቾችን ጥራት የሚተካው አልተገኘም። ኦፕሬሽኑ ሁሉንም ነገር ጠራረገው። አራዳ ከመስጊዱ ከፍ ብሎ ከሚገኙት ቤቶች በአንደኛው ግቢ ውስጥ ሰዎች ተሰብስበው ይጫወታሉ። ቤቱ የወይዘሮ ማሚቴ ነው። ቤተሰቡ ምሳ ለመብላት ቢፈልጉም አንድ ሰው እየጠበቁ ነው። የሚጠበቀው ሰው ኳስ ሜዳ ነው ያለው። አርቢትሩ የቀበሌ ውድድር ለመዳኘት ከቤት የወጣው ጠዋት ነው። እሱ የተመደበው በአንደኛው ጨዋታ ላይ ነው። ሁለተኛውን ግጥሚያ ሳያይ ወደ ቤት ለመሄድ ተዘጋጀ። ለቤተሰቡም እመጣለሁ ባለበት ሰዓት መድረስ ይኖርበታል። ደግሞም እንግዳ ቤት ውስጥ ስለቀጠረ በቶሎ መገኘት አለበት። ነገር ግን የሁለተኛው ግጥሚያ አልቤትር ስለቀረ ይሄን ሸፍኖ እንዲያጫውት ለማኑት ሙያውን ይወዳል። ደግሞ ሞትን የመሰለ ነገር ያስፈሳው ስለሆነ እንደባለውለታ ይቆጥራል። ስለደከመው መሃል ዳኝነቱን ለሌላ ሰው ሰጥቶ እሱ በመስመር ዳኝነት ተመደበ። ተወዳዳሪዎቹ አብዛኞቹ ተማሪዎች ናቸው። በትንሹም በትልቁም ጭቅጭቅ ነው። ጨዋታው በሰላም ሂዶ ከረፍት በኋላ የመሃል ዳኛው በሰጠው ሪጎሬ ውዝግብ ተነሳ። ዳኛውን አዋከቡት። በእጅ የተነካ ኳስ ነው። መስመር ዳኛው ይጠየቅ ብለው ወደ ረዳቱ እየተጓተቱ መጡ። እነርሱ ሳይሰሙ እንዲነግረው ነው የፈለገው። ተጫዋቾቹ ግን እንደ ልብ ሰፍረውበት ነው ወደ ረዳቱ የመጡት። ዋና ዳኛው ለረዳቱ ነጥቷል አልነካም አለው። አልነካም። እርግጠኛ ነህ? እኔ መንካቱን አላየሁም። ዳኛው ውሳኔውን ከማሳወቁ በፊት የዚያኛው ቡድን ተጫዋቾች ረዳቱን ከበቡት፣ አዋከቡት። የማትረባ ጉቦኛ፣ ሌባ፣ ቀጣፊ አንተም ብሎ ደግሞ ዳኛ የስድብ አይነት አወረዱበት። ጨዋታው በጭቅጭቅ ተቋረጠ። መቋረጥ ብቻ ሳይሆን ለድብድብ በሚጋብዝ ሁኔታ ድንጋይ መወራወር ሲጀመር ዳኛውና ረዳቱ ከለላ ያዙ። ረዳቱ በሰጠው አወዛጋቢ ውሳኔ ጨዋታው ቢቋረጥም ቶሎ ወደ ቤት ሄደ። የረዳቱ ቤት ከሜዳው ቅርብ ነው፣ 100 ሜትር ቢሆን ነው። በመቆየቱ እንግዳውን ቤተሰቡን ይቅርታ ጠይቆ ገበታው ላይ ተሰየመ። ምግብ ላይ ከነ ቤተሰቡ እንደተቀመጠ ከውጭ ስሙ ሲጠራ ሰማ። ሰራተኛዋ ወጣችና አየች። ተመልሳ መጣች። ረዳት ዳኛው ምንድነው አላት። ጀማሉን እያሉ ነው። እኔ? አዎ። ጀማሉ ወጥቶ ሊመለከት ሲል የሰዎችን መብዛት ያየ አንድ ሰው ከምግቡ ላይ ተነስቶ ወደ ውጭ ወጣ። ብዛት ያላቸው ወጣቶች በር ላይ ተሰብስበዋል። ቤተሰቡ እንዲህ ሰው በዛ ብሎ ሲመጣ አይወዱም። ከ15 ዓመት በፊት ሰዎች እንደዚህ ተንጋግተው መጥተው ነው ቤቱ ተከቦ ጀማሉ በታጣቂዎች እየተነዳ የሄደው። አሁን ደግሞ እነዚህ ምን ፈልገው ነው የመጡት ብለው አሰቡ። ጀማሉ ወደ ውጭ ወጣ። ተጫዋቾቹ ናቸው። ምን ነው በሰላም አላቸው። ቴፌራው ምን? ጋሼ ቴፌራውን ሳይሰጡን ሄዱ። ይቅርታ። አንደኛውን ክለብ ቴፌራ ሳይሰጣቸው ስለመጣ ነው ቤቱ ድረስ ከተፍ ያሉት። ከኪሱ ውስጥ አውጥቶ ሰጣቸው። ቴፌራውን ከተቀበሉ በኋላ ግን ጥሩ ዳኛ አይደሉም ብለው ሄዱ። ነገሩ አሳቀው። የከርቸሌው ሪጎሬ ትዝ አለው። ወደ ውስጥ ከገባ በኋላ አንደኛው የቤተሰቡ አባል አስደነገጡኝ እኮ አለ። ለምን? እንደ ያኔው መስሎኝ እኮ ነው። እሱ ሌላ ጉዳይ ነው። አሁን የተጀመረው ወሬ የሚቋረጥ አልነበረም። እዚያን ወቅት የተፈጠረውን ሁኔታ አስታወሰ። ወሬን ወሬ እየወለደ ጀማሉን ጠቁመውበታል ስለተባሉት ሰዎች አወሩ። ስለ አዲሴና ካሳ ጉዳይ ተነሳና ተጫወቱ። አንዱን ሲያነሱ ሌላውን ሲጥሉ ብዙ ተጫወቱ። ጀማሉ አሊ ይግባኝ ጠይቆ ከሞት ወደ እድሜ ልክ ከተቀነሰለት በኋላ በመንግስት ለውጥ ተፈቶ ቤተሰቡን ከተቀላቀለ 1 ዓመት ሆነው። ስራ አይሰራም። ለጊዜው መስራት አልፈለገም። መጽሐፍ ለመጽሐፍ እየተንቀሳቀሰ ነው። ኦፕሬሽኑ ከመካሄዱ በፊትና በኋላ ከርቸሌ ከገባ ጀምሮ የነበሩትን ሁኔታዎች መዝግቧል። ከርቸሌ በነበረበት ጊዜ በሰከነ አእምሮ ብዙን ነገር በማስታወሻ አስፍሯል። ያንን ጽሑፍ ወደ መጽሐፍ ለመቀየር እየሰራ ነው። አንዳንዴ ቅርብ ባሉ ከተሞችም እየሄደ የአልቤትርነት ስራውን ይሰራል። ምሳውን ከቤተሰቦቹ ጋር እየበላ ሳይጨርስ ድንገት ከውጭ ስሙ ሲጠራ ሰማ። ሰራተኛዋ ወጣች። ተመልሳ መጣ። አንተነህ የሚባል ልጅ ነው ብላ ነገረችው። እንዲህ አይነት ስም ያለው ሰው አያውቅም። እንግዳው ቤት እንዲገባ ተነገረው። ፈቃደኛ አልነበረ። ጀማሉ ወደ ውጭ ወጣ። ልጁ በር ላይ ቆሟል። ይህን ሰው በፍጹም አያውቀውም። ልጁ ፈጠናልና ሰላም ነህ ጀማሉ አለው። ሰላም ነኝ። አወቀኝ? አላወቅኩም። አታስታውሰኝም? አይመስለኝም። አንተ ነህ እባላለሁ። ስለተዋወቅ ደስ ብሎኛል። ካላወቅከኝ ላናገርህ የምፈልገውን ጉዳይ ማንሳቱ ይከብደኛል። የምትናገረው አልገባኝም። የባንኩ ኦፕሬሽን ቀን አንተም ነበርክ እንዴ? ምንም? ጀማሉ ግራ ተጋባ። የባንኩ ጉዳይ ካለፈው መንግስት ጋር የተዘጋ ጉዳይ ስለሆነ ልጁ ለምን ይህን ነገር ማንሳት እንደፈለገ ለጊዜው አልገባውም። አንዳንድ ሰዎች ልጆቻቸው ከባንኩ ኦፕሬሽን በኋላ ስለጠፉ ያሉበትን ያውቅ እንደሆን ይጠይቁታል። ሌሎች ደግሞ ያኔ ገንዘብ ስላሸሸህ ለችግራችን ከደበከው ላይ ትንሽ ስጠን ይሉታል። እንዲህ አይነቱ ነገር ያስቀዋል። ስሙ አንተነህ መሆኑን ነግሮት በር ላይ ቆሞ እያናገረው ያለው ወጣት ግን የተለየ ነገር እያወራለት ነው። ጀማሉ ነገሩ ስላሳሰበው በቅርብ ከሚገኝ ተገኝ ሆቴል ሄዱና ሻይ እየጠጡ ሁሉንም ነገር አስረዳው። ጀማሉ ነገሩን እንዲህ ያስታውሳል። አንተነህን አላውቀውም። ኦፕሬሽኑ ውስጥም የለበትም። ይህ አባባልም አይደለም። ያኔ የዘረፋው ቀን ገንዘቡን ይዤ ገና ወደ አቋራጩ እንደገባው የሆነ ሰው አግኝቻለሁ። ሊተነኮለኝ ፈልጎ ወደ እኔ ሊጠጋ ሞክሮ ነበር። መሳሪያዬን ሳስተካክል ሸሸ። ዝርፊያ እንደሆነ ተገንዝቧል። እሱም የነገረኝ ይህንኑ ነበር። ቆየት ብዬ ነገሩ ትዝ ቢለኝም እዛ አካባቢ የነበረውን ጉዳይ በሙሉ አንተነህ ሲነግረኝ በጣም ገረመኝ። ቢያንስ 2 ሰዓት ያህል ቁጭ ብለን አወራን። በዚያን ቀን የተፈጠረውን ነገር በሙሉ ዘርዝሮ ነገረኝ። ነገሩ እንዲህ ነው። ሰውየው ከቤቱ ከሰዓት ነው የወጣው። ለቤተሰቡ ሽርሽር ማድረግ እንደፈለገ ነው የነገራቸው። አብሮት ሊሄድ የተዘጋጀውን ሰው ምክንያት ፈልጎ አስቀረው። ብቻውን መንሸራሸር ነው ያሰኘው። ከቤቱ ወጥቶ በመንደር ውስጥ እያደረገና ኳስ ሜዳውን አቋርጦ ሄደ። እየተጓዘ ነገሮችን ወደ ኋላ ወስዶ አስታወሰ። ፊቱን ቅጭም አደረገ። ስህተቶች እንዴት እንደተፈጠሩ ማሰላሰል ጀመረ። ከነገሮች በኋላ የደረሰበትን ዱላና ግርፋት አስታወሰ። ከሁሉም ነገር የሚያስደስተው ዛሬ በሕይወት ተርፎ በዚህ መንገድ በእግሩ መጓዙ ለሱ እንደገና መወለድ ነው። አንዱን እያወጣ ሌላውን ሐሳብ እያወረደ ተጓዘ። ከምኔው እዚህ እንደደረሰ አልታወቀውም። ላለፉት 15 ዓመታት ወደዚህ ስፍራ መጥቶ አያውቅም። ከተማው ብዙም አልተለወጠም። ሽርሽር ብሎ ቢወጣም እውነታው ይሄ አይደለም። ዛሬ ምንም የመንሸራሸር ፍላጎት የለውም። ለብዙ ጊዜ በሐሳቡ ሲመላለስ የነበረውን ነገር ማወቅ ይፈልጋል። ወደሚፈልግበት ቦታ እየተቃረበ ሲመጣ ስጋቱ ከፍ አለ። ፍራቻ ተሰማው። ደግሞም በውስጡ ደስ የሚል ስሜት አለው። እስር ቤትም ሆነ ከዚያ ከወጣ በኋላ የገንዘብ ችግር አለበት። 20 ሺህ ብር ደግሞ እነዚህን ችግሮች ሁሉ ያቃልልለታል። ወደዚህ ስፍራ ከመምጣቱ በፊት ሲራጅ ጋር ሄዶ ነበር። ሲራጅ በአካባቢው ካሉት ሱቆች ሰፋ ያለና የተሟላ ዕቃ ያለው ነው። ወደ ሱቁ እንደገባ ሰላም አለይኩም አለ። ወአለይኩም አሰላም። ስራ እንዴት ነው? ጥሩ ነው። ገበያውስ? በጣም ደህና ነው። አንድ ዘመዴ ሱቅ መክፈት ፈልጎ ነበር። የት? እዚሁ አራዳ። ምን ችግር አለው ታዲያ? ምን ያህል ገንዘብ እንደሚፈጅበት ለማወቅ ይፈልጋል። የሸቀጥ ነው የልብስ ሱቅ? ሸቀጥ። ሰፊ ነው ወይስ ያንተን የሚያክል? የተሟላ ከሆነ። የተሟላ ስትል ምን ማለት ነው? ሁሉን ያቀፈ? እንዳንተ ባለው ቢሆንስ? እንደኔ የተሟላ ከሆነ ከሶስት እስከ አምስት ሺህ ብር በቃ። አንዳንዱም በዱቤ አመጣህ የሸጥክ ትመልሳለህ። ያለ ዱቤስ 5000 ብር መድብ። ሰውየው ከስራሽ ሱቆጣና ስልዴቱን መቀመር ጀመረ። ለሌላው ሰው ይበል እንጂ ሱቅ የሚከፍተው ለራሱ ነበር። መደብሩን የት መክፈት እንዳለበት ማሰላሰል ጀመረ። እሱ በሚኖርበት ግቢ ውስጥ ባትሩ ጋር አያይዞ ማሰራት ፈለገ። እንደገና ሐሳቡን ቀየረና አራዳ አንድ ቦታ በኪራይ ለመያዝ ወሰነ። ሰሞኑን የተለያየ ቦታ ማፈላለግ ጀመረ። ወፍጮ ቤቱ አጠገብ አንዲት ቤት አገኘ። ሰፋ ይላል፣ ሽሮ ወጥና ሌላም ነገር የሚሸጥበት ነው። ገበያው ጋብ ካለ በኋላ ወደ ውስጥ ገብቶ ተቀመጠ። ምን ልታዘዝ? አለችው ሰራተኛዋ። ማን ነው ባለቤቱ? ውስጥ ነው ያሉት። ጥሪልኝ እስቲ። ሴትዮዋ ከውስጥ መጡ። ለምን እንደሚፈልጋቸው ለማወቅ ተጣደፉ። ከጓዳ እንደወጡ ወደ ሰውየው መጥተው ፈለግከኝ? አሉት። አዎ ፈልጊዎት ነበር። ምን ነው ይሄ ቤት? የቱ ይሄ? የርሶ እና የርሶ ነው? ተከራይተውት ነው? ኪራይ ነው። ከቀበሌ ነው? አዎ ከቀበሌ ነው። የሚከራይ ሰው አለ? ሰውየው ከሴትዮዋ ጋር ያደረገው ድርድር የተሳካ ነበር። ቤቱ የወዳደቀ በመሆኑ አሳድሶ ለሱቅ አገልግሎት ይጠቀማል። ሰሞኑን እነዚህ ነገሮችን ሲያደላድል ነበር። ነገሩ በአንድ በኩል ላማለኝ በሰማይ አይነት ይመስላል። ገንዘቡ በእጁ ሳይኖር ሱቅ ያተያይቃል። ለነገሩ ቤት ቁጭ ከሚል እንደዚህ ሲዘዋወር ጊዜው ይገፋለታል፣ ራሱንም በተስፋ ውስጥ ያቆያል። አሁን በመንገዱ ላይ እየተጓዘ በቀሪው ጊዜ ነጋዴ ሆኖ የሚገፋበትን ሁኔታ ለማመቻቸት እያቀደ ነው። በንግድ ተሰማርቶ ባያውቅም የተሳካለት እንደሚሆን ጥርጥር የለውም። ያደገው አራዳ በመሆኑ ከገበያተኛው ጋር ስለሚውል ለንግድ አዲስ አይደለም። ቤቱን ተከራይቶ ሱቁን አሳድሶ ዕቃ ለማስገባት ወሳኙ ነገር ገንዘብ ነው። አሁን ችግር ላይ ቢሆንም ከየት ማግኘት እንዳለበት ያውቃል። በእግሩ እየተጓዘ ገንዘቡን ሲያስብ ነገሩ አሳቀው። ባያገኝስ? ግን በሐሳቡ ውስጥ እንዲህ አይነት ነገር ማስተናገድ የለበትም። አገኛለሁ ብሎ ተስፋ ማድረግ አለበት። አሁንም ወደ ገንዘቡ እየሄደ ነው። እስካሁን ወደ ዋናው መንገድ አልወጣም። በመንደሩ ውስጥ እየተጓዘ ነው። ለረጅም ጊዜ ወደዚህ ሰፈር መጥቶ አያውቅም። ከእስር ከተፈታ በኋላ ከቤቱ አልወጣም ወይም ከመንደሩ ርቆ አልሄደም። አሁን ግን ያቀደውን ነገር ወደ ተግባር ለመተርጎም ከሰፈሩ መውጣት አለበት። በመንደሩ ውስጥ ተጓዘና ከፍ ብሎ ሲወጣ አስፋልቱን አገኘው። ከባንክ ቤቱ 20 ሜትር ወደ ደቡብ አቅጣጫ በሚገኘው ቀጭን መንገድ ነው ብቅ ያለው። ባንክ ቤቱን ዞር ብሎ ሲመለከት በውስጡ የሆነ ስሜት ተፈጠረበት። 15 ዓመት በፊት የነበረው ትርምስና የተገደሉት ሰዎች ፊቱ ላይ ድቅን አሉበት። እነዚህን ነገሮች ማስታወስ ባይፈልግም በግድ ነው በሐሳቡ የመጡት። እንደምንም ብሎ ሐሳቡን ከአእምሮ ውስጥ ለማውጣት ታገለ። አሁን ከባድ ጉዳይ አለበት። የመጪው ኑሮውን የሚመራበትን እቅድ ለማሳካት ወሳኙ ነገር ወደሚያገኝበት ስፍራ እየተጓዘ ነው። ፍርሃት ፍርሃት ቢለውም የመጨረሻውን ማወቅ የሚፈልግበት ስፍራ እየተዳረሰ ነው። ለመሆኑ ዕቃው እንዴት ሆኖ ይሆን ብሎ አሰበ። ወደ ስፍራው ደረሰ። አካባቢውን በትክክል ያውቀዋል። ቦታው በዋርካ የተሞላ ነው። አንደኛው ዋርካ ግን ከሌሎች የሚለየው ወደ ግራ በኩል ዘመም ያለ ነው። ሌሎቹ ግን ቀጥ ያሉ ናቸው። ወደ ቦታው እየተጠጋ በመጣ ቁጥር ፍራቻው ከፍ አለ። ወደ መንደሩ ለመግባት በቀጭኗ መንገድ መታጠፍ አለበት። ታጥፎ እንደዞረ ያየውን ነገር ማመን አቃተው። ባለበት ደርቆ ቆመ። ይሄ ሁሉ ቤት ምንድን ነው ብሎ አጉተመተመ። እንዲሆን አልብሎ አስቦ አያውቅም። እስር ቤት በነበረ ጊዜ ባሳቡ ይሄን ቦታ ሳይጎበኝ ቀርቶ አያውቅም። ከዋርካው ፊት ለፊት መጋዘን ተሰርቷል። ቤቱ ግን ሊፈራርስ ተዘጋጅቷል። የህል ማስቀመጫ መጋዘን ወይም ከብቶች ማቆያ እንደሆነ ነው የገመተው። ወደ አንደኛው ቤት አንኳኩቶ ገባ። ደህና ዋላችሁ አለ። ደህና ጀማሉ አል ይባላለሁ። ምን ፈልገህ ነው? ባለቤቱ ማን ነው? እኛ ነን። የዛሬ 20 ዓመት እዚህ ጋር መሬት ገዝቼ ነበር። እሺ። ውጭ ሀገር ሄጄ አሁን ነው የመጣሁት። እና አሁን ቤት ተሰራበት። የቱ ቦታ? ይሄ ስፍራ። መሬቱ ያጎታችን ነው። አጎታችሁ አሉ? የሉም። የት ናቸው? መቼም አታገኛቸውም። እንዴት? የዛሬ 3 ዓመት ሙተዋል። ጀማሉ ግራ ተጋባ፣ ደሞም ተናደደ። እቅዱ ሁሉ ገደል ገባ። ከዛሬ 14 ዓመት በፊት እዚህ ጋር ገንዘብ ቀብሯል። ቁጥሩን በውል አያውቀውም፣ ግን 20 ሺህ ብር እንደሆነ ገምቷል። ግንብት ሳይሆን እርግጠኛ እንደሆነ ያውቃል። ከመቶ ሺህ ብር በላይ ተይዞበት አብዮት ጥበቃ ብሩን አሸክሞ ወደ ጣቢያ በወሰደው ጊዜ ቃል መቀበያ ክፍል እሱ ቁጭ ብሎ ብሩ ሲቆጠር አንዱ እስር 10 ሺህ ብር እንደሆነ አይቷል። የዚህ አይነት 2 እስር ነበር እዚህ ስፍራ ቆፍሮ የቀበረው። በዋርካውና በእርሻው መካከል 20 ሜትር ርቀት ነው ያለው። ልክ በዋርካው ትክክል ነው ገባ ብሎ የቀበረው። አሁን ያ ቦታ ቤትና መጋዘን ተሰርቶበታል። ቤቶቹ ተቆፍረው ስለተሰሩ እቃውን ሊያገኙት ይችላሉ። ቤቶቹ በመደዳ አይደለም የተሰሩት፣ ፈንጠር ፈንጠር ብለው ነው። ምናልባት ቦታው ላይነካ ይችላል፣ ግን ይሄን እንዴት ማረጋገጥ ይቻላል? የቀበረበትን ቦታ በትክክል አያውቀውም። ከዋርካው ፊት ለፊት ቢሆንም 20 30 40 60 ሜትር ይሁን ማረጋገጥ አልቻለም። ይህን ለማስታወስ ጥሩ ሁኔታ ላይ ለመገኘቱ እርግጠኛ አይደለም። ከተማ ውስጥ ጥይት እየተተኮሰ በመሆኑ ኦፕሬሽኑ አደጋ ላይ ስለወደቀ ገንዘቡን ይዞ ነፍሱንም ማትረፍ ላይ ስለሆነ የተቀበረበትን ትክክለኛ ቦታ ማስታወስ አቃተው። ብስክሌቱ ማፈናጠጫ ላይ ያለው የላስቲክ ትንሽ ቦርሳ አውጥቶ መቅበሩን ያስታውሳል። ቦርሳው ከቆዳ የተሰራ ወፍራምና ጠንካራ በመሆኑ ብሩ በአፈር እንደማይበላና ዝናብ እንደማያበላሸው ያውቃል። ቦታው ደግሞ ከእርሻው ፊት ለፊት በመሆኑ ላይቆፈር ይችላል። ያን ጊዜ በብስክሌት ከሄደ በኋላ ነገሩ ሲረጋጋ ተመልሶ ብሩን ሊያገኝ እንደሚችል ግምት ነበረው። በሰላም ቤቱ ከገባ እሱነቱን የሚለይ ባለመኖሩ አዘናግቶ በጨለማ ባትሪ ይዞ መጥቶ ሊያወጣው አቅዷል። ነገር ግን በጥቆማ በመያዙ ሁሉም ነገር ከሰመ። በጣም ለሚያምነው ሰው እቃ እዛ ጋር እንዳለ መንገር ፈለገ። ነገር ግን የገንዘብ ነገር ሰውን ሊያሳስት ይችላል ብሎ ተወው። ሞት ሲፈረድበት በድንጋጤ ይህን ገንዘብ ረሳው። ሞቱ ወደ እድሜ ልክ ሲቀየርለት ገንዘቡን አሰበ። ነገር ግን ወዲያውኑ ኦፕሬሽን በተሳተፉት ወጣቶች ቤተሰብ ላይ ጥብቅ ቁጥጥር እየተደረገ እንደሆነ ሰማ። የተለየ ገንዘብ ካፈሩ ይያዛሉ። የት እንደሚውሉ፣ ከማን ጋር እንደሚገናኙ እየተሰለሉ ነበር። ገንዘቡ ሌላ ጣጣ ይዞ ስለሚመጣ ሌላውን ላለመጉዳት ዝምታን መረጠ። ለድርጅቱ እንዳይነገር አመራሩ ተበታትኗል፣ ያለውም ባንጃ ተበክሏል። ከጊዜ በኋላ ከእስር ሲለቀቅ ይህን ገንዘብ ማግኘት ፈለገ። አሁን ድርጅቱ የለም፣ ሁሉም ነገር ተረስቷል። ለማንም ማስረከብ አይኖርበትም። በቀሪው ሕይወቱ ሱቅ ከፍቶ መቀጠል ፈለገ። ነገር ግን እቃውን ወደ አስቀመጠበት ሲደርስ የሆነው እንዳልሆነ ጠበቀው። አንድ ዕድል ነበረው። ዘርዘር ባሉት ቤቶች በሚገኘው ክፍት ቦታ መቆፈር ፈለገ። ግን ምን ብሎ ነው የሚቆፍረው? ጀማሉ አሊ ከእስር ከተፈታ በኋላ ለመጀመሪያ ጊዜ ያገኘውት በ1985 ዓመተ ምህረት ነበር። በዚያን ጊዜ ስለ ባንኩ ኦፕሬሽንና ሞት ተፈርዶበት ጨዋታው የመራበትን ሁኔታ ለጋዜጣ ቃለ ምልልስ አድርጌለት ነበር። ወሬያችንን ከጨረስን በኋላ አንድ ነገር ጠየቅኩት። የዛን ቀን እኮ አይቼ ነበር አልኩት። መቼ? የባንኩ ኦፕሬሽን ቀን። ምኑ ጋር? በኳስ ሜዳ ውስጥ ሳል። ታዲያ ለምን አልጠራኸኝም? ብጠራህስ? ከያዝኩት ላይ ሰጥህ ነበር። ስንት ብር? አንድ ሁለት ስር እሰጥሃለሁ። ሁለት ስር ምን ያህል ይሆናል? 20 ወይም 30 ሺህ ታገኝ ነበር። ብያዝስ? እኔ የፈተዋቸው ሰዎች አልተያዙም። ምን ያህል ቦታ ሰጠህ? አንድ ሁለት ቦታ ሲከተሉኝ በተንኩላቸው፣ ሲሻሙ ነው ሄድኩ። ሰጥተኸኝ በኋላ መልስ ብትለኝስ? አልልህም። ብትጠቁምብኝስ? ማንም ላይ አልጠቆምኩም። ግን ብሰጥህ ምን ታደርገው ነበር? እኔ እንጃ። ያኔ 100 ብር ቀርቶ 50 ብር ይዤ አላውቅም። እንኳን አልሰጠሁህ ሰቀቀንና ፍራቻ ውስጥ ገባ ነበር። ሊሆን ይችላል። ግን ብሰጥህ የት ታስቀምጠው ነበር? አላውቅም። ከጀማሉ ጋር በኦፕሬሽኑ ጉዳይ በተለያየ ጊዜ እየተቀጣጠርን ብዙ አወራን። በማስታወሻ የያዛቸውን በተገናኘን ቁጥር ይተነትንልኝ ነበር። ተመስገን ስለተባለው ልጅ ማንነት ብቻ ሊነግረኝ አልፈለገም። ሁለቱ የጥበቃ ሰዎች ተንደርድረውና ተምዘግዝገው ወደ ባንክ ቤት ውስጥ ገቡ። ሁኔታቸው አይጥ የምትይዝ ድመት በሚመስል ሁኔታ አድፍጠው ደረሱ። ውስጥ ያሉት ደንበኞች አመጣጣቸውን አይተው ደነገጡ። ወደሚፈልጉት ሰው ጋር ደረሱና አንደኛው እጅ ወደ ላይ አለ። ምንድነው? ሳልደፋህ የታዘዝከውን አድርግ። ይኸው ተንበርከክ። እሺ። ውስጥ ያሉት ሰዎች ሹልክ እያሉ ወደ ውጭ ወጡ። አንደኛው ጥበቃ ወደ ጓደኛው ተጠግቶ እያነጋገረው ነው። እርግጠኛ እሱ ነው? አለው። አዎ። አሁን እኮ በሰላም ቁጭ ብሎ እንዳይመስልህ አዘናግቶ ለመዝረፍ ነው። ግን እኮ አሁን ሌላ ነገር ተው፣ ከውጭ ሰው እንዳይገባ። ማን ናቸው? ጓደኞች አሉት። ዘበኛው ወደ ባንክ የገባው ሰው ላይ ደግኖ አላነቃንቅ ብሎታል። በእግሩ ረገጥ አደረገውና ወደ ግድግዳው እንዲደገፍ አመቻቸው። ዛሬም ሌብነት አልተውክም አለ። አረ ሌባ አይደለሁም። ደሞ ተዋሻለህ። ምን አልክ? ያኔ ያታለልከው አይበቃህም? ተሳስተሃል። ስለነቃውብህ ደግሞ አዘናግተህ ልትመታኝ ከማሰብህ በፊት ቀደምኩ። እኔ ሰላማዊ ሰው ነኝ። አንተም ብሎ ሰላማዊ። ምን አልክ? እንደ በፊቱ እንዳይመስልህ በዚህ መሳሪያ በታትንሃለሁ። ጀማሉ አሊ ከእስር ከተፈታ በኋላ ከስፖርቱ መራቅ አልፈለገም። ስፖርቱ ባለውለታው ነው። በሱ ነበር ተስፋ ሰንቆ የቆየው። ከከርቸሌ ከወጣ በኋላ በሻሸመኔ ዙሪያ ባሉት ከተሞች ኔጌሌ፣ አላባ፣ ሌላም ቦታ እየሄደ ያጫውት ነበር። የዳኝነት ሙያውንም አሻሽሎ ለትልቅ ደረጃ ለመብቃትም ሐሳብ ነበረው። አንድ ጊዜ አላባ ላይ አጫውቶ ሲመለስ ቤት እንደገባ ከለንደን ስልክ ተደወለለት። ጓደኛው ነው። ገንዘብ እንደላከለት ነገረው። ጊዜው 1985 ዓመተ ምህረት አካባቢ ነው። ወደ ባንክ ሄደ። ከለንደን ጓደኛው ገንዘብ እንደላከለት ነግሮ መድረሱን ጠየቃቸው። እንዳልደረሰ ነገሩት። በሁለተኛው ቀን ተመልሶ መጣ። አሁንም ጠየቃቸው። አልደረሰም አሉት። ጀማሉ ነገሩን እንዲህ ያስታውሳል። ገንዘብ ከፋይ ቦታ የተቀመጠው ልጅ ችኩል ቢጤ ስለነበር ፋይሉ ውስጥ ስሜን በደንብ ሳይለይ ቀርቶ ገና ስመጣ አልመጣም ይለኛል። ይህ ሁሉ ሲሆን በጭንቅላቴ ውስጥ ምንም ነገር አልነበረም። ወደኋላ ዞር ብዬ እንኳ ሰዎች ምን ያስቡ ይሆን ብዬ ጥርጣሬ አልነበረኝም። እዚህ ቦታ መምጣት ወይም ያለ መምጣት እንደነበረብኝ እንኳ ማመዛዘን አልቻልኩም። በሁለተኛ ጊዜ ተመልሼ መጣሁና ልጁን ጠይቄው ወረፋ ስለነበር ቁጭ በል እጠራሃለሁ አለኝ። በዚያ ጊዜ ዘበኛው መጣና አተኩሮ አይቶኝ መሳሪያውን አቀባበለ። ውስጥ የነበሩት ደንበኞች ግራ ተጋብተው ወደ ውጭ በሽሽት መልክ እየወጡ ነው። ዘበኛው ከኔ ኋላ ሆኖ ጠመንጃውን ጀርባዬ ላይ ደግኖ ቤቱን አተራመሰው። کم برک که این بالات نشکوی تو و دانده سوگا ایزون هیده. که پولیس تابع سو ترو. زیو کت چه بلند ایگیاکی اکر ربلین. اندن یو یمی تایی که این سو آستاده روست یه نبرنو. سمه جمالو علی نو ایدل؟ علی. آو. سمونون و دبان کچلی یه تمالا لسکنو. من ملالسو یعنی چه گرایدلم. من مالسه نو. گنزب تلکولین ال درسم ایه تبال کنو. مچه؟ گنزب کفایو سمونون ایه تمالالس کت ایه کالی. ستم ملالس سگاتا دربن. بمن مکنیاز؟ بفیت بسفت کرو کنیتا. یعنی کو یعنی کل لگوت سای هون یدر جتو نو. بنیا بانک هون لمستکم لمن فلک. تیلا بانک لما؟ በኛ ባንክ አትተከም ካላችሁ ንገሩኝ እንደዚያ ማለታችን አይደለም እና ምን ማለት ነው እዚ የሚያቆ ሰዎች ስጋት አደረባቸው ጥቂት ቆይተው ገንዘብ ከፋዩን ጠሩትና ገንዘብ መላክ አለ መላኩን እንዲያጣራ አደረጉ ገንዘብ መላኩን ልጁ ነገራቸው መቼ እንደተላከ ጠየቁት ከአምስት ቀን በፊት እንደሆነ ነገራቸው ለምን አትተኸውም ሲሉት ጀማል አህመድ ነው ብሎ የነገረኝ መሰለኝ በማለት መለሰላቸው እነሱም ይቅርታ ጠየቁኝና ገንዘቡን ተቀበልኩ ዘበኛው በኔ ደስተኛ አልነበረም ሲያይ ወዲያው ነው ያወቀኝ የኦፕሬሽኑ ቀን እኔን አላየኝም ምክንያቱም ቀድሞ በገቡ ሰዎች ታግቶ ክፍል ውስጥ ተዘግቶበት ነበር እኔን ያወቀኝ ከኦፕሬሽኑ በኋላ ድርጊቱ እንዴት እንደተፈጸመ ወደ ባንክ ወስደው አንሶላ ነገር አልብሰው ስገባና ስወጣ ፎቶ ያነሱኝ ጊዜ ነበር ያን ጊዜ በደንብ ስላየኝ ነው አሁን ያወቀኝ ስሙን መናገር የማልፈልገው አንድ ሰው ከኔ ጋር በተያያዘ ጉዳይ ብዙ ተከራክረን ነበር ሰውየው ባንክ አስተዳደር ውስጥ ነበር የሚሰራው ከጥቂት ጊዜ በፊት ስላንተ ማስጠንቀቂያ ተሰጥቶናል ወደ ሻምሸመኔ ከተመለስክ በኋላ በስውር ብዙ ይከታተሉሃል ገንዘብ ከፋዩ አልደረሰም በቤል ገንዘቡን ያልሰጠት ላለመስጠት ፈልጎ ሳይሆን አስፈርሞ ገንዘብ ከሰጠ ተጠያቂ ነው የሚሆነው በርግጥ በሌላ ባንክ እንደተጠቀም ያለው ባንክ ይህ ብቻ ነው ሌላ ጊዜ ገንዘብ የሚላክል ከሆነ በሻሸመኔ ባንክ ባትጠቀም ጥሩ ነው አለኝ ሰውየው የዚያ ከተማ ነዋሪ አልመሰልኩትም ይላል ፖሊስም ሆነ የባንኩ ሰዎች የጀማሉ ሁኔታ ግራ አጋብቷቸዋል የግቢውን ጥበቃ አጠናክረዋል ሱግን ድጋሚ ባንኩን ለማጥቃት ሐሳብም ፍላጎትም የለውም በመጀመሪያ ቀን የነበረው የፖሊስ አባል ለምን መጣ እዚህ ከተማ አለው ቤተሰቤ እኮ እዚህ ነው ደብረዘይት አይደለም እንዴ የምትኖረው ሻሸመኔ ነው በመምጣትህ ደስተኛ አይደለንም ገንዘብ ይላክልኝም ሌላ ጊዜ ወደዚህ አልመጣም ይህ አባባሉ ቅር አሰኛቸው አሁን ሰላማዊ ሰው ነው እነሱም ይህ ሁኔታ አልጠፋቸው ቀደም ሲል የተፈጠረው ነገር የግሉ ጉዳይ አልነበረም የድርጅት አባል ነው ድርጅቱ በሚያምንበት ተልእኮ ውስጥ መሳተፍ ግዴታው ነው ያኔ ነገሩ የተፈጸመውም ከድርጅት ጋር በተያያዘ ነው በግል ግን ባንክን ለማጥቃት ምንም ዓላማ የለውም ስሙን የማይገልጸው አንድ ሰው ባንክ ውስጥ ይሰራል ኦፕሬሽን ውስጥ እጁ አለበት አሁን ጉዳዩን ይዞ ጀማሉን የሚያነጋግረው እሱ ነበር ሁለተኛው ቀን ጀማሉ ሲመጣ ባንኩ ሰሌዳ ላይ የሥራ ማስታወቂያ ተመልክቶ ነበር በነጋታው ይሄ ሰው ሊያናግረው ሲጠራው ጀማሉ ባንኩ ማስታወቂያ አውጥቷል አለው የምን የሥራ አዎ ተለጥፏል ልወዳደር ፈልጌ ነበር አንተ አዎ ትችላለህ ግን ይቅርብህ ለምን ስጋት ውስጥ እየከተትከን ነው ለኔ ችግር የለውም እኛ ግን አንፈልግም ምክንያቱ ምንድን ነው ከባንኩ ጋር በተያያዘ ኦፕሬሽኑ ላይ ተሳትፈሃል ያኔ ኦፕሬሽኑ ላይ የተሳተፈ አሁን ባንክ ውስጥ የሚሰራ አለ አይደል አላውቅም እኔ ግን አውቃለሁ ማንነቱን ትነግረናለህ አልነግርህም አሁንም ባንክ ውስጥ ይሰራል ሰውየው የሆነ ነገር አስፈርቶታል ጀማሉ ኦፕሬሽን ላይ ስለተሳተፈ እዚያ ባንክ ውስጥ መከታተል እንደማይገባው ሰውየው መንገር ይኖርበታል። ግን ይህን ማድረግ አልቻለም። ይህ ጥያቄ የሚገፋበት ከሆነ ችግሩ ወደ ራሱ ወደ ሰውየው ይመጣል። ሌላው ቀርቶ ጀማሉ እዚያ ከተማ ለመኖር መምረጡ ሰውየውን አላስደሰተው። ሁለቱ የሚተዋወቁበት ነገር አለ። ገንዘብ ቢላክለት እንኳን በዚህ ባንክ መጠቀም እንደማይገባው አግባብቶ የነገረው እሱ ነው። ነገር ግን ጀማሉ ከዚያ ከተማ መውጣት እንደማይፈልግ ነግሮታል። ጀማሉ ስለ ሰውየው ማንነትና ምንነት ኦፕሬሽኑ ላይ ስለነበረው ሚና የሚያውቀው ነገር ቢኖርም ለማንም ትንፍሽ አላለም። ከአምስት ዓመት በኋላ ሰውየው አዲስ አበባ ወደ ሌላ የግል ባንክ ተዛወረ። በሻሸመኔ ባንክ ኦፕሬሽን ላይ የተሳተፉት ወጣቶች በህይወት ያሉት አብዛኞቹ በመንግስት ሥራ ኃላፊነት ቦታ ላይ ይገኛሉ። የፖሊስ አባል ሆኖ የተመደበ፣ የፍትህ ሥራ ውስጥ የሚሰራ፣ የቀበሌ ሊቀመንበር፣ አገር ውስጥ ገቢ፣ ቴሌ፣ ፖስታ ቤት፣ ግብርና፣ ባንክ ቤት ተመደበው በታማኝነት ይሰራሉ። ሁሉም አሁን ሰላማዊ ሰዎች ናቸው። ቤተሰብም ያስተዳድራሉ። ኦፕሬሽኑ ላይ ሲሳተፉ የግድ ጉዳያቸው ሳይሆን የድርጅት ተልእኮ ለማስፈጸም በመሆኑ ባለፈው ታሪካቸው ይወቀሱ እንደማይገባም ይናገራሉ። በደሴ ዩኒቨርሲቲ የ3ኛ ዓመት የሙዚቃ ተማሪ የሆነው ወጣት በ2006 ዓመተ ምህረት ክረምት ለእረፍት ወደ ሐዋሳ ተጓዘ። ደሞም መሄድ ነበረበት። ቤተሰቦቹ ያሉት እዚያ ነው። ቤቱ ቁጭ ብሎ መጽሐፍ ያነባል። የአባና ስፖርት ቁጥር 1 መጽሐፍ ነው። ገጽ 268 ላይ ደረሰ። አንድ አርዕስት ተመለከተ። በመሞቱ ደስ አለው የሚል ምን አይነት አባባል ነው ብሎ ተደመመ። ሰው ከሞት ሊያመልጥ ሲታገል እሱ በመሞቱ እንዴት ደስ ይለዋል ብሎ ተገረመ። የሰውየውን ታሪክ ማንበብ ጀመረ። ጽሑፉ ጥቂት ቢሆንም ሐሳቡ ገብቶታል። ዱላ ስለበዛበት ከስቃይ ለመገላገል መሞት እንደመረጠ ተረዳ። የሰውየውን ስም አየው። መስፍን ወርቄ ይላል። ከአባቱ ጋር ይመሳሰላል። አባቱ የኢህአፓ አባል እንደነበረና መታሰሩንም ያውቃል። አንባቢው ወጣት ያኔ ወደዚህ ምድር አልመጣም። ሁልጊዜም የዚያን ዘመን ሲሰማ ይሰቀጥጠዋል። አሁን የሚያነባውን ርዕስ ታሪክ ለማወቅ ፈለገ። አባቱን ጋሼ ነው የሚለው። መጽሐፉን ካነበበ በኋላ ወደ አባቱ እያየ ጋሼ አለ። አቤት። እዚህ መጽሐፍ ላይ ያለውን አይተዋል? የቱ? ገጽ 268 ምን ይላል? በመሞቱ ደስ አለው የሚለው። አዎ፣ ደሞም የኔ ስቃይ ነው። እዚህ መጽሐፍ ላይ ያለው ታሪክ አስገራሚ ነው። ቁጥር 2 ደግሞ የኛ ታሪክ በዝርዝር ይወጣል። የመስፍን የመጀመሪያ ልጅ በታሪኩ በጣም ተገረመ። አባቱ ምን ያህል ስቃይ እንደደረሰበት ሲገነዘብ አዘነ። አባቱ ብዙ ሞት አምልጧል። ያኔ ከብዙ ባንዱ ቦታ ተገልሎ ቢሆን ኖሮ ዛሬ ልጁ እዚህ ቁጭ ብሎ ከመስፍን ጋር ባልተጫወተ ነበር። መስፍን ወርቄ ዛሬ የአራት ልጆች አባት ነው። ሐዋሳ እርሻ ጣቢያ ይሰራል። ያኔ እያሳደዱት እርሻ ውስጥ ገብቶ ድንሽ ቅጠል ውስጥ ተደብቆ ከገዳዮቹ አመለጠ። ሬሳው በጎዳና ከመጎተት ተረፈ። ያኔ ያተረፈችው የድንሽ ቅጠል ዛሬ ሙያው ሆናለች። ድንች እርሻ ውስጥ ከመሞት ተርፎ እርሻ ጣቢያ መስራት ጥሩ መገጣጠም ነው። ጀማሉ አሊ በመንግስት ለውጥ ከተፈታ በኋላ ኑሮውን ሻሸመኔ ያደረገ። አራዳ የሚገኘውን የእናቱን ቤት ከሸጠ በኋላ 81 ገበሬ ማህበር ቤት ሰርቶ ትዳሩን መስርቶ እዚያው ከተመ። ሁለት ልጆች ወለደ። በ1999 ዓመተ ምህረት በሞት ተለየ። ተፈጸመ። ሞትና ቅዳሴ ነፍስና ውዳሴ ለማት ሆንክና ላስበህ ተነሳው በትዝታህ ግርሻ ውስጤን እያሳሳው ትላንትን ተርፌ አንተ ለእኔ ሞተህ ካንተ ሞት ዘለላ አንጓን አስተርፌ ሞትህን ተጽፌ ማህሌት ቆምኩልህ በእንባ ጸናጽል አንተ የኔ አላፊ እኔ ያንተ ቅጽል ትዝ ትለኛለህ የነበረህ ስሜት ከበራሪው ጥይት ልብህ ውስጥ ያደረው የጠበቀው እውነት ትዝ ትለኛለህ ዛሬ አንተ የለህም አንተ ሟች መስዋዕት እኔ ደሞ ቋሚ ልክህን ገጣሚ ለሞትህ ሰዳሪ የቀኔ ዘራፊ አንጓና ምቼትን ለፈሰሰው ደምህ ለነፍስህ ጠላፊ ይኸው ጊዜ ክፉ እኔ ቋሚ ሆኜ አንተን አበው አርጎ ያሳለፍነው ነገር ከደም ስሬ ሰርጎ ባይ የመጣ እልሄ የመጣ መሃል ላይ ትዝታ ተንጦ የወጣ ከግጥምም ግጥም ሞትህን ገጠምኩት የቋሚ ሟች ሁኜ ትዝታህን ኖርኩት የዘጻት ልጆች ነጻነትን ብለን በንጹህ ልቦና ናፍቀን አዲስ ዘመን ከነአን ልንገባ አስኳላውን ከበን መዝሙር ስናሰማ መምና ጓጉንቸር ቅማልናን በጣ ፍቅራችን ነበረ ጠላትን የቀጣ የዘጻት ልጆች ንጣነትን ያልን ኮረጆው ተቀዶ በደም የታጠብን ለዚያች ጥቁር አፈር ልጆቿ ነበርን ልጆቿ ነበርን ተስፋን የሰነቅን በቀን በጠራራ በጥይት ያለቅን ዘራችን ተቆጥሮ እግርና እጃችን ፊጥኝ ተጠፍሮ በየመታጎሪያው የተወረወርን ልጆቿ ነበርን አሻጋሪው ነቢይ ሕዝቦቹን ረስቶ ለበርጩማ ጥጃ ባድዋዎች ምድር ጽናቱ ተፈቶ ለያውም ትላንትና በዚያ በጠራራ የፈሰሰው ደምህ ካፈሩ ሳይጠራ የሞትህ ትዝታ ገና ሳያባራ ከምርጫ ዘመቻ ተርቅ አደባባይ ድንኳኑን ሲተክል ተመቃብርህ ላይ እሱን ተከትለህ መሞትህን ሳስብ አጥንቴን ቢበላኝ ልቤ ውስጡ ቢላብ አንተ አፈር ሆነህ ቀየው ላጭበርባሪ ሲሆን ለደላላ እውነትም ሀገሬ የሞተልሽ ቀርቶ የገደለሽ በላ ከማለት በስተቀር ሌላ ምን እላለሁ እንጂማ ለጊዜ አመት ለመቁጠሪያ መቶ አመት አለፈን ባድዋ ስንኮራ።